ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 22 2014 ዓ.ም ዝግጅታችን ጀመረ። የኮቪድ-19 ክትባትን በአንድ አመት ጊዜ ውስጥ በበቂ መጠን ተደራሽ ለማድረግ የበለጸጉ ሀገራት ተጨማሪ ድጋፍ እንዲያደርጉ ዩናይትድ ስቴትስ ጠየቀች። ዘገባለን።
ዓለም በሙሉ መታየት ያለበት እንዳንድ ሀገር ይሄ የፖለቲካል ባውንደሪ ሀገር የምንላቸው ነገሮች በእኔ እይታ አሁን ባለው የቫይረስ ስርጭት መኖር የለባቸው።
ዶክተር አሰፋ ጄጃው መኮንን ናቸው። ስለ ሶስተኛው ዙር የማነቃቂያ ክትባትና ተያያዥ ጉዳዮች ያስረዱናል። አብራችሁን እስከ ምሽቱ 3 ሰዓት ቆዩ። ሌሎች በዛ ያሉ ዝግጅቶችን እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። እሬቻን በማክበር ላይ ላላችሁ ሁሉ እንኳን አደረሳችሁ። በጋኢትን ኢስንጋሄ የሆራ ፊንፊኔ የእሬቻ ዓመታዊ ክብረ በዓል ዛሬ ቁጥሩ እጅግ የበዛ ታዳሚ በተገኘበት በደማቅ ሁኔታ ተከብሯል። በክብረ በዓሉ ላይ አንዳንድ የተቃውሞ ድምፆች መሰማታቸው ታውቋል። ፀሐይ ዳምጠው ተከታዩን ዘግባለች።
የሆረ ፊንፊኔ እሬቻ በዓል ከ150 ዓመታት በኋላ በአዲስ አበባ ሲከበር የዘንድሮው ለሶስተኛ ጊዜ መሆኑን አዘጋጆቹ አመልክተዋል። ዛሬ የተከበረው የእሬቻ በዓል ላይ ከሁሉም የኦሮሚያ ክልል ዞኖችና ከተለያዩ የአገሪቱ ክፍሎች በተውጣጡ የህብረተሰብ ክፍሎች እንዲሁም ከጎረቤት ሀገራትና ከዓለም አቀፍ ማህበረሰብ በመጡ ታዳሚዎች የደመቀ እንደነበርም ታውቋል። በበዓሉ ላይ ገዢውን የብልጽግና ፓርቲና መንግስትን የሚያወግዙ መፈክሮች የሚያሰሙ ተሳታፊዎችም ታይተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለሀገር ውስጥ መገናኛ ብዙሃን እንዳሉት የዘንድሮው ሆረ ፊንፊኔ እሬቻ በዓል የተለያዩ ችግሮች ሀገሪቷ ላይ በተጋረጡበት ሁኔታ ላይ ቢሆንም በሰላም መከበር ችሏል።
ከ3 ሚሊዮን በላይ የሚገመት ህዝብ የታደመበት ወቅቱ ደግሞ እጅግ በጣም በተለያዩ ምክንያቶች አስቸጋሪ የሆነ በዚህ ወቅት ውስጥ በከፍተኛ የህዝብ ተሳታፊነት፣ የህዝብ ርብርብ፣ አብሮነት፣ በመረዳዳትና በመከባበር፣ በወንድማማችነት በዓሉ በሰላም ሊጠናቀቅ ችሏል።
ወይዘሮ አዳነች አክለውም እሬቻ ከመድረሱ በፊት የእሬቻ ሳምንት በተለያዩ ዝግጅቶች በከተማዋ ሲከበር ቆይቷል ብለዋል። የተቃውሞ ድምጽ ያሰሙ ተሳታፊዎችን በተመለከተም የህወሓት አጋር የሆነው ሸኔ የላካቸው ሰዎች በዓሉን ሊረብሹ ሞክረዋል በማለት ነው የገለጹት። የእሬቻ ወግና ስርዓት ግን ይህንን የሚፈቅድ አይደለም በማለትም አስረድቷል። ከንቲባ ሸኔ በማለት የገለጹት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን እስካሁን በጉዳዩ ላይ ያለው የለም። የአሜሪካ ድምፅ የዘንድሮውን የእሬቻ በዓል ከስፍራው ለመዘገብ ያደረገው ጥረት ከአዘጋጆቹ የይለፍ ፍቃድ ባለማግኘቱ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ
አመሰግናለሁ። ቢፍቱ ለዘገባው። ሱዳንና ደቡብ ሱዳን ውስጥ የደረሰ የጎርፍ መጥለቅለቅ በብዙ ማኅበረሰቦች ላይ የበረታ ጉዳት ማድረሱን፣ የእርሻ ማሳዎችና መንደሮች መወሰዳቸውን የተባበሩት መንግሥታት ድርጅት ባለሥልጣናት አስታወቁ። ባለፈው ሚያዝያ መጨረሻ የጀመረውን ጊዜውን ያልጠበቀ ዝናብን ጨምሮ በተከታታይ የወረደው ዶፍ ናይልና ሎል ወንዞች እንዲሞሉና ሱድ ረግረግ መሬቶች እንዲጥለቀለቁ፣ ውሃው ከዚያም የዘለቁና የሰፉ አካባቢዎችን እንዲያለብስ ማድረጉ ተገልጿል። በመጥለቅለቁ ሳቢያ ወደ ግማሽ ሚሊዮን ሰው ለጉዳት መዳረጉንና የጆንግሌይ፣ የዩኒቲ፣ የሰሜን ባህር ኤልጋዛልና የላይኛው ናይል ግዛቶች አብዝተው የተጠቁት መሆናቸውን ባለሥልጣናቱ መናገራቸውን ሊሳ ሽላይን ከጄኔቫ ዘግባለች። የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ አፋጣኝ እርዳታ ለማድረስ እየተረባረበ መሆኑን ቃል አቀባዩ የንስ ላየር ለቪኦኤ የገለጹ ሲሆን ያጋጠማቸው የገንዘብ እጥረት ሱዳን ውስጥም ለተመሳሳይ አደጋ ለተጋለጡ ከ314000 በላይ የጎርፍ ተጎጂዎች እርዳታ ለማድረስ እንዲሳናቸው ያደረገ መሆኑን አመልክተዋል። ካለፈው ሐምሌ ጀምሮ ከሱዳን 18 ግዛቶች ወይም ስቴቶች 14ቱ እጅግ ለብረታ ጉዳት እየተዳረጉ መሆኑንም የንስ ላየርክ ተናግረዋል። ሱዳን ውስጥ ከ62000 በላይ ቤቶች በውሃ መወሰዳቸውን ወይም መጎዳታቸውን፣ ድልድዮች መፍረሳቸውንና የእርሻ ማሳዎች መታጠባቸውን፣ ከ100000 በላይ ሰው መፈናቀሉንም ቃል አቀባዩ ገልጸዋል። የመንግስታቱ ድርጅት ለሱዳን እርዳታ ከጠየቀው 1.9 ቢሊዮን ዶላር እስካሁን ያገኘው 29 ከመቶውን ብቻ መሆኑንም ላየርክ አክለው ተናግረዋል። የኮቪድ መከላከያ ክትባት በመለገስ ቀዳሚውን ስፍራ የያዘችው ዩናይትድ ስቴትስ 1.1 ቢሊዮን ነጠላ ክትባቶችን ለዓለም ለመስጠት ቃል ብትገባም እስካሁን የተላከው 15 ከመቶ ብቻ መሆኑ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መረጃ መሰረት እስካሁን ለባለዝቅተኛና ባለመካከለኛ ገቢ ሀገሮች የተላከው ክትባት ከ1.1 ቢሊዮኑ 172 ሚሊዮን ብቻ ነው። ዩናይትድ ስቴትስ በሀገር ውስጥ ለምትሰጠው ለእያንዳንዱ ክትባት 3 ክትባቶችን ለሌሎች ሀገሮች እንደምትለግስ ፕሬዚዳንቷ ጆ ባይደን ቃል መግባታቸው ይታወሳል። እስከያዝነው የአውሮፓ ዓመት መጨረሻ ባሉት 3 ወራት ውስጥ 200 ሚሊዮን ክትባቶች እንደሚላኩና ቀሪው 800 ሚሊዮን እስከ መጪው መስከረም 2015 ዓመተ ምህረት በሚቀጥሉት ወራት ውስጥ ተልኮ እንደሚጠናቀቅ ዋይት ሀውስ አመልክቷል። እስካሁን በዓለም ዙሪያ ከተሰጠው ክትባት 80 ከመቶ የተዳረሰው በበለጸጉት ሀገሮች ውስጥ መሆኑንና በድሆቹ ሀገሮች ውስጥ የተከተበው ሰው ከአንድ ከመቶ በታች መሆኑን የረድኤት ድርጅቶች እየተናገሩ ነው። በዓለም ዙሪያ ከተሰጠው ክትባት 80 ከመቶ የተዳረሰው በበለጸጉት ሀገሮች ውስጥ መሆኑንና በድሆቹ ሀገሮች ውስጥ የተከተበው ሰው ብዛት ከአንድ ከመቶ በታች መሆኑን የረድኤት ድርጅቶች እየተናገሩ ነው። እስካሁን በመላው ዓለም የተሰጠው ክትባት 6 ቢሊዮን መሆኑንና የመድኃኒት ኩባንያዎች በወር 1.5 ቢሊዮን ክትባት የማምረት አቅም እንዳላቸው አፊኒቲ የሚባለው መረጃ አጠናቃሪ ኩባንያ አሳይቷል። አምራቾቹ የበለጸጉ ሀገሮች አንቀው መያዛቸውን ካቆሙ በወር ውስጥ 5 ቢሊዮን ሰው ለመከተብ የያዘውን እቅድ ማሳካት እንደሚችል የዓለም የጤና ድርጅት አስታውቋል። ይህ በእንዲህ እንዳለ ኢትዮጵያ ውስጥ እስከ ትናንት ምሽት በተጠናቀረ ዘገባ በኮቪድ-19 ምክንያት የሞተው ሰው ቁጥር 5630 መድረሱን የጤና ሚኒስቴር አስታውቋል። ሚኒስቴሩ ባወጣው ዕለታዊ የመረጃ ሰንጠረዥ መሰረት 802 ሰዎች በጠና ታመው እንደሚገኙ ያሳወቀ ሲሆን የተከተቡት ሰዎች 2,856,031 መሆናቸውን አመልክቷል። ክትባቱን የወሰዱት ሰዎች ሙሉ በሙሉ የተከተቡ ይሁኑ አይሁኑ ግን ሰንጠረዡ አይናገርም። ከ110 ሚሊዮን በላይ ሕዝብ እንዳላት በሚነገረው ሀገር ውስጥ እስካሁን ምርመራ የተደረገው ለ3,484,770 ሰዎች መሆኑ ተገልጿል። ምንም እንኳ ኮቪድ-19 ዓለምን አሁንም አሽመድምዶ የሚገኝ ወረርሽኝ ቢሆንም ኢትዮጵያ ውስጥ የጥንቃቄው ሁኔታ እጅግ አሳሳቢ መሆኑን፣ ሰው በሚሰበሰብባቸው አካባቢዎችና አጋጣሚዎች የሚታየው ሁኔታም በስፋት ለአደጋ የተጋለጠ መሆኑን ተቺዎች እየተናገሩ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የፓርቲያቸው ግራ ነጠቅና ለዘብተኛ በሆኑት የዴሞክራቲክ ፓርቲውን ደራሲዎች መካከል ለበጀት ጥያቄ ያቀረቧቸውን እቅዶች በሚመለከት የተፈጠረውን መካረር ለማርገብ ትናንት ወደ ተወካዮች ምክር ቤቱ ጎራ ብለዋል። ፕሬዚደንቱ ያቀረቧቸው የ1 ትሪሊዮንና የ3.5 ትሪሊዮን ዶላር የሕግ ረቂቆች የዘመናቸው የሀገር ውስጥና ዓለም አቀፍ አጀንዳዎች ቁልፍ ሀሳቦች የተካተቱባቸው መሆኑ ይነገራል። ፕሬዚደንቱ የያዙትን ትልም ለማስረዳትና እቅዳቸው በሕዝብ ዘንድ የሰፋ ተቀባይነት እንዲያገኝ ለማድረግ በሀገር ውስጥ ተንቀሳቅሰው መግለጽ አለመቻላቸው ያስነሳባቸውን ወቀሳ እንደሚቀበሉ ዛሬ ተናግረዋል። ይሁን እንጂ በቅርቡ የውቅያኖስ ወጀቦች ያደረሷቸው ጥፋቶችንና ተጎጂዎቹን ተዘዋውረው ለመመልከት የወሰዱት ጊዜ የበዙ ካሏቸው ሌሎች ምክንያቶች መካከል እንደሚገኙ ተናግረዋል። ባይደን ካቀረቧቸው 2 የበጀት እቅዶች የ1 ትሪሊዮኑ ቀደም ሲል በሕግ መወሰኛ ምክር ቤቱ የጸደቀ በመሆኑ የሕግ መምሪያው እንዲያጸድቀው ለዘብተኞቹ ዴሞክራቲክ እንደራሴዎች ቢያሳስቡም ከረር ያለ አቋም የያዙት ግን የ3.5 ትሪሊዮኑ ሕግም አብሮ መጽደቅ አለበት የሚል ሐሳባቸው አጠንክረው ቆይተዋል። ሁለቱም ሕጎች በቅርቡ ይጸድቃሉ የሚል እምነት እንዳላቸው ፕሬዚደንቱ ዛሬ ተናግረዋል። ግላስጎ ስኮትላንድ ውስጥ የሚካሄደው የዓለም የአየር ንብረት ጉባኤ ለጉዳት የተጋለጡ ሀገሮችን ለማገዝ በየዓመቱ ይሰበሰባል የተባለውን የ100 ቢሊዮን ዶላር ድጋፍ ለማስገኘት ያስችላል ብለው እንደሚያምኑ ወደዚያው እየተጓዙ ያሉት ልዑካን እየተናገሩ ነው። የአጋሮች ጉባኤ ወይም በምህፃር ሲኦፒ የተባለ የሚጠራው ዓለም አቀፍ ስብሰባ 26ኛው ጉባኤ ከመከፈቱ ቀደም ባሉ ቀናት ኢጣሊያ ውስጥ ከተካሄደው ስብሰባ እየተመለሱ ያሉት የጉባኤው ፕሬዚደንት አሎክ ሻርማ የተመቹ ብሔራዊ እቅዶችን ማውጣትን ጨምሮ የዓለም የሙቀት መጠን በዚህ ዓመት መጨረሻ ላይ የኢንዱስትሪ አብዮት ከመጀመሩ አስቀድሞ ከነበረበት ደረጃ ከ1.5 ዲግሪ ሴልሺየስ እንዳይበልጥ የሚደረገውን ዓለም አቀፍ ጥረት ለማጠናከር አጠቃላይ መግባባት ላይ መደረሱን ተናግረዋል። ግላስጎ ላይ የሚሰበሰቡት ወደ 200 የሚጠጉ ሀገሮች ልዑካን የዛሬ 6 ዓመት የተፈረመው የፓሪስ የአየር ንብረት ስምምነት ያስቀመጣቸውን ግቦች ለመምታት ተጨማሪ ግዴታዎችን የሚወስዱበት ይሆናል ብለው እንደሚጠብቁ ሻርማ አመልክተዋል። ዩናይትድ ስቴትስ ውስጥ ጽንስን የማቋረጥ መብት ጉዳይ እየተገፋ ነው ብለው ያመኑ አሜሪካውያን ዛሬ በሀገሪቱ ብዙ ከተሞች አደባባይ ወጥተው ውለዋል። የሴቶች ትዕይንተ ሕዝብ ተብሎ የተጠራው የዚህ ሰልፍ አስተባባሪዎች ጽንስን የማቋረጥ መብት በወግ አጥባቂዎች ግፊት ጥቃት እየደረሰበት ነው ሲሉ ተቃውሟቸውን አሰምተዋል። ሰልፎቹን በመላ ዩናይትድ ስቴትስ ያዘጋጁት ወደ 200 የሚሆኑ ድርጅቶች ሲሆኑ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ከነገ በስቲያ ሲሰየም ይህንን አጨቃጫቂ ጉዳይ እስከ ወዲያኛው ያሳርፋል የሚባል ውሳኔ ያሳልፋል ተብሎ ይጠበቃል። ጽንስን የማቋረጥ መብት ጉዳይ የስቴቶች ከመሆን ወጥቶ ፌዴራል ሕግ እንዲሆን ተሟጋቾቹ እየጎተጎቱ ነው። የቻይና የጦር ጀቶች የታይዋንን የአየር መከላከያ ቀጣና ታይቶ በማይታወቅ ስፋት ጥሰው ገብተዋል ከተባለ በኋላ ቤጂንግ የማሸማቀቅ አድራጎት እየፈጸመችባት መሆኑንና የአካባቢውን ሰላም እያወከች ነው ስትል ታይዋን ከሰሰች። ቻይና ትናንት ብሔራዊ ቀኗን ስታከብር የኒውክሌር አቅም ያላቸውን H6 ቦምብ ጣዮችን ጨምሮ እስከ ዛሬ ባልታየ ሁኔታ 38 የጦር ጀቶችን በራስ ገዟ ታይዋን የአየር ቀጠና ውስጥ በቀንና በሌሊት ማብረሯና ጡንቻዋን ማሳየቷ ተዘግቧል። ታይዋን አንድ ቀን የቻይና ዋና ግዛት አካል መሆኑ አይቀርም ሲሉ የሀገሪቱ ፕሬዚደንት ቀደም ሲል መናገራቸው ተዘግቧል። ቃታራውያን በታሪካቸው ለመጀመሪያ ጊዜ ዛሬ የእንደራሴዎች ምርጫ አድርገዋል። ይሁን እንጂ እርምጃው ኤምሬቷ ወደ ዴሞክራሲ እያቀናች ስለመሆኑ ምልክት ወይም የመጀመሪያ እርምጃ ቢሆንም ምርጫው ስልጣኑ ከገዢው ቤተሰብ መውጣቱን እንደማያመላክት ተዘግቧል። ምርጫው የተካሄደው በኤሚሮ እንደ አማካሪ ሾሙበት ለነበረ 45 አባላት ያሉት ሸንጎ 30ውን በሕዝብ ለማስመረጥ እንደሆነ ታውቋል። የመጨረሻው የምርጫ ውጤት ዛሬውኑ ይገለጻል ተብሎ ተነግሯል። ክብራትና ክብራን አድማጮች ለዜና የተያዘው ጊዜ አበቃ። ዜናውን ያሰማዋችሁ ሰለሞን አባተ ነኝ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ሲዮን ለመልሳችሁ
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 22 2014 ዓ.ም ዝግጅታችን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። የኮቪድ-19 ክትባትን በአንድ ዓመት ጊዜ ውስጥ በበቂ መጠን ተደራሽ ለማድረግ የበለጸጉ ሀገራት ተጨማሪ ድጋፍ እንዲያደርጉ ዩናይትድ ስቴትስ ጠየቀች። እስካሁን ለታዳጊ ሀገራት 1.1 ቢሊዮን ክትባት ለመለገስ ቃል የገባችው ዩናይትድ ስቴትስ በዓለም አቀፍ ደረጃ የኮቪድ-19 ወረርሽኝን ለመቆጣጠር የምትጫወተውን የመሪነት ሚና እንደምትቀጥል የሀገሪቱ ባለስልጣናት አስታውቀዋል። ኬኔዲ አባተ ዝርዝራለው።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አቀፍ የኮቪድ ምላሽ አስተባባሪ ጌይል ስሚዝ እና የዩኤስአይዲ የኮቪድ-19 ግብረ ኃይል ዋና ዳይሬክተር እና የተቋሙ አስተዳዳሪ ከፍተኛ አማካሪ ጀረሚ ኮኒንዲክ ዩናይትድ ስቴትስ የኮቪድ-19 ክትባትን በመላው ዓለም ተደራሽ ለማድረግ ስለምታከናውናቸው ተግባራት በበይነመረብ ለጋዜጠኞች አብራርተዋል። ዩናይትድ ስቴትስ ተጨማሪ ግማሽ ቢሊዮን የኮቪድ-19 ክትባቶችን ለታዳጊ ሀገራት እንደምትለግስ ፕሬዝዳንት ጆ ባይደን ከሳምንት በፊት የገለጹ ሲሆን ይህም ሀገሪቱ የምትለግሰውን የክትባት መጠን 1.1 ቢሊዮን ያደርሳል። ይህን የፕሬዝዳንቱን ውሳኔ መነሻ በማድረግ በውጭ ጉዳይ ሚኒስቴር የዓለም አቀፍ የኮቪድ ምላሽ አስተባባሪ ጌይል ስሚዝ በሰጡት ማብራሪያ የሀገራቸው ዓላማ ቫይረሱን ለመከላከል ተጨማሪ ጥረት ብቻ ሳይሆን በቂ ተግባራትን ማከናወን እንደሆነ ገልጸዋል።
important to line up the world behind a set of targets.
ግቦችን ማስቀመጥ ለዓለማችን በእውነቱ አስፈላጊ ነው። ይህንን ጀምረናል። ማሳካት የምንፈልጋቸውን ግቦች ዝርዝር አሰራጭተናል። እነዚህም በዋናነት የዓለም አቀፉ ማህበረሰብ የተለያዩ ተቋማት ያወጧቸው ግቦች ናቸው እና ትርጉም አላቸው ብለን እናስባለን። ማድረግ የምንፈልገው ያመጣነውን ለውጥ እንደ ዓለም በያዝናቸው ግቦች መለካት ነው። ስለዚህ ጥያቄው ወረርሽኙን ለመከላከል ተጨማሪ ተግባራትን ማድረግ ብቻ ሳይሆን በቂ ተግባራትን የማድረግ ነው እና በሁለትዮሽ ግንኙነቶች እና በሌሎች መንገዶች አጋሮቻችን የበለጠ እንዲሰሩ ለማሳሰብ እንፈልጋለን።
በአንድ አመት ጊዜ ውስጥ 70% የሚሆነው የዓለም ህዝብ የኮቪድ-19 መከላከያ ክትባት መውሰድ አለበት የሚለውን የዓለም ጤና ድርጅትን ግብ የሚጋራው የባይደን አስተዳደር በቀጣይ ወር መጨረሻ በሚካሄደው የቡድን 20 ሀገራት ስብሰባ ላይም የክትባቱን ተደራሽነት ዋና አጀንዳ እንደሚያደርግ ጌይል ስሚዝ አክለው ገልጸዋል። በአንድ አመት ክትባቱን በመላው ዓለም ተደራሽ ማድረግ እጅግ አጓጊ ቅድ መሆኑን የገለጹት የዩኤስአይዲ የኮቪድ-19 ግብረ ኃይል ዋና ዳይሬክተርና የተቋሙ አስተዳዳሪ ከፍተኛ አማካሪ ጀረሚ ኮኒንዲክ በበኩላቸው ለእቅዱ መሳካት ሌሎችም የበለጸጉ ሀገራት በቂ ምላሽ መስጠት አለባቸው ብለዋል።
Doing that, of course, is partly a matter of ensuring that the doses are available.
በርግጥ ያንን ማድረግ በአንድ በኩል ክትባቶቹ መገኘታቸውን የማረጋገጥ ጉዳይ ነው። ስለዚህ አስተዋጽኦቹ እንዲጨምሩ ጥሪ ያቀረብን ነው። ዩናይትድ ስቴትስ ተጨማሪ 500 ሚሊዮን የፋይዘር ክትባትን ለመግዛትና ለማከፋፈል ቃል ገብታለች። ይህም አጠቃላይ የታቀደውን የዩኤስ የድጋፍ መጠን 1.1 ቢሊዮን ገደማ ያደርሳል። ይህ መጠን ከማንኛውም ሌላ ለጋሽ የበለጠ ነው። የአውሮፓ አጋሮቻችንና ሌሎችም ሀገራት ተጨማሪ ድጋፎችን ይፋ ማድረጋቸውን በማወቃችን በጣም ተደስተናል። በፍጥነት ሲተገበሩ ለማየትም ጓጉተናል ነው ያሉት። 70% የሚሆነውን የዓለም ህዝብ ለመከተብ ቢያንስ 11 ቢሊዮን የክትባት መጠን እንደሚያስፈልግ የዓለም ጤና ድርጅት አስታውቋል። ዩናይትድ ስቴትስ ታዲያ ለታዳጊ ሀገራት ለመለገስ ቃል ከገባቸው 1.1 ቢሊዮን ክትባት ውስጥ እስካሁን 160 ሚሊዮን የሚሆነውን ለ100 ሀገራት አሰራጭታለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከዚሁ የኮቪድ-19 ዘገባ ሳንወጣ ሞያዊ ትንታኔ እንዲሰጡን አንድ ባለሙያ ጋብዘናል። ዶክተር አሰፋ ጅጃው መኮንን በዩናይትድ ስቴትስ የራክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት ናቸው። በተጨማሪም የማዕከሉ የኮቪድ-19 መርሃ ግብር ሊቀመንበር ናቸው። ዶክተር አሰፋ በኮቪድ-19 ጉዳይ በተደጋጋሚ በራዲዮ ጣቢያችን ላይ የቀረቡ ብዙ ምክረ ሀሳቦችን ለአድማጮች አካፍለዋል። ያነጋገራቸው አሉላ ከበደ ነው። ለዛሬ ስለ ሶስተኛው ዙር የማነቃቂያ ክትባትና ተያያዥ ጉዳዮችን ከሚዳስሱበት የውይይት ክፍሉ ይጀምራል። ወደዚያው ልምራችሁ።
ዶክተር አሰፋ ጅጃው መኮንን በድጋሚ ለጊዜው አመሰግናለሁ። ዶክተር አሰፋ የኮቪድ ነገር ቶሎ እያመጣሁት ነው። ኮቪድ ስጋትነቱ እስካላበቃ ድረስ ዛሬም ለትምህርት የሚሆኑ ቁም ነገሮች አሉና ከሌሎች የሙያ አጋሮቹ ጋር በፕሮግራማችን ብቅ እያሉ ሙያዊ ትንታኔ ይሰጡናል። ከዚህ ቀደም የተሟላ ክትባት ላገኙ አንድ ብቻ የሚወሰደውንም ይሁን ሁለት ተከታታይ ክትባቶች የሚጠይቀውን ለወሰዱ ሰዎች ተጨማሪ ማነቃቂያ ክትባት ያስፈልጋል ወደሚል አዝማሚያ የተሄደበትንና በመጠኑ ከዚህ ቀደም በነበሩ ውይይቶቻችን የነካካ ነው። የግራና ቀኝ ክርክሮች አስፈላጊነቱን እስኪ እናስታውስ። ይሄ ክትባት ከተከተቡ ሰዎች ያለ ጥርጥር ለነኚህ ሰዎች ጠቀሜታው የላቀ ነው የሚባለውን የማህበረሰብ ክፍሎች ለይተን ወደሚያከራክሩት ጭብጦች እንሄዳለን።
እሺ እንግዲህ አሁን ባለው ቡስተር ምንለው ማነቃቂያ ክትባት ተሰጥቶ ጊዜ ከወሰደ በኋላ የሰውነታችን ከክትባቱ ያገኘው ነው የመከላከል አቅም ሊቀንስ ይችላል። ሲቀንስ ተጨማሪ ክትባት በመስጠት እንደገና ደግሞ እንዲነቃ የሚሆን ሲስተማችን ከፍ ያለ መከላከያን ለማድረግ ነው ቡስተር ማለት የተለመደ የክትባት አሰጣጥ። ብዙ ነገሮች ክትባቶችም ላይ እንደሱ አይነት ነገሮች አሉ። እንግዲህ ይህኛውን ኮቪድ-19 በሚመለከት በእርግጠኝነት ሰዎች የኢሚዩን ሲስተማቸውን የሚያዳክም በሽታ ካላቸው የመከላከል አቅም የሚያዳክሙ በሽታ ያላቸው ሰዎች ወይም ትራንስፕላንት ተሰጥቷቸው በሕክምና ምክንያት መድኃኒት ተሰጥቷቸው አሁንም የመከላከያ አቅማቸውን ዝቅ የሚያደርግ ከሆነ በክትባቱ በቂ መከላከያ ሰርተዋል ስለማይባል እነሱ ተጨማሪ ማነቃቂያ ቡስተር የሚባለው በእርግጠኝነት ያስፈልጋቸዋል። እዛ ላይ ምንም አይነት ጥርጣሬ የለም። እነዚህ መከላከያ ችግር ሊኖራቸው ተብሏል። ለምሳሌ የካንሰር ህክምና የሚወስድ ሰው በተፈጥሮ ብዙ ኢሚዩኒቲ ዝቅ የሚያደርጉ በሽታዎች አሉ። እንደሱ አይነት ከሆነ ባዮሎጂክስ የምንላቸው ለተለያየ ኢንፍላማተሪ የምንላቸው በሽታዎች ለዛ የሚሰጡ ኢሚዩኒቲ ዝቅ የሚያደርጉ ከሆነ ተጨማሪ ያስፈልገዋል። ደግሞ እንደሰማነው አድቫይዘሪ ፓናል የሆነው እድሜያቸው ከ65 ዓመት በላይ የሆነ ሰዎች ሁለተኛውን ክትባታቸውን ከጨረሱ 8 ወር ካለፈ ቡስተር ዶዝ ያስፈልጋቸዋል ተጨማሪ ዶዝ ነው። ይህ እንግዲህ የአሜሪካን ሀገር አንዳንድ ሀገሮች ቡስተር የሚባለውን ዶዝ ቀደም ብለው ይሰጠዋሉ እንደ እስራኤል አይነት ማለት ነው። አሁን ያለነው ደረጃ ላይ ነው።
መልካም። ዶክተር አሰፋ እንዳሉት በእርግጥም በጤናቸው ሁኔታ ከማህበረሰብ ክፍሎች ውስጥ ተለይተው የወጡት የማነቃቂያ ክትባት ያስፈልጋቸዋል የተባለው በተለያየ ደረጃ የተመለከቷቸው ለአጠቃላይ ማህበረሰቡ የሚሰጥበት ሁኔታ ግን ክርክር አስነስተዋል። በአንድ በኩል ሰፊው ዓለም እንደ አፍሪካ ያለ ከ90% በላይ ህዝብ በቂ ክትባት እንኳን ባላገኘበት ማነቃቂያ ክትባቶችን መስጠቱ ዞሮ ዞሮ ቫይረሱን ለመቆጣጠር የሚደረጉትን ጥረቶች ያመክናል፣ የሚፈለገው ወይም መሆን ያለበት ቅድሚያ ሊሰጠው የሚገባ አካሄድ አይደለም፣ የሚጠቅም እንኳን ከሆነ የሚል አለ። በሌላ በኩል የህዝባቸውን ጤንነት ማረጋገጥ የሚፈልጉ ሀገሮች መንግስታት እስከቻሉ ድረስ ቅድሚያ ለራሳቸው ህዝብ መስጠታቸውን እንደ መከራከሪያ የሚያቀርቡ አሉ። ሌላ ቀርቶ የዩናይት ስቴትስ የምግብና መድኃኒቶች አስተዳደር ራሱ መደምደሚያው ሁሉም ሰው የሚስማማበት አለመሆኑን የሚያመላክቱ ጽሑፎች ወጥተዋል። እርሶ በዚህ ላይ በጣም በተለየ ቅርበት ክትትል ያደርጉም ነበርና ምንድን ነው የእርሶ እይታ? እነኝን የግራና ቀኝ ክርክሮች እንዴት ነው የሚመለከቱት?
እንግዲህ ምንድነው ክትባቱ ጥናቱ ከተጀመረበት ጊዜ ጀምሮ ኮሆርት የምንለው እነዛ መጀመሪያ ክትባት የሰጣቸው ሰዎች አሁንም ክትትል ላይ ናቸው። ለምሳሌ ሞደርናን ብንወስድ እስከ 2 ዓመት ነው ገና የሚቀጥለው። ከተከተቡ በኋላ እስከ 8 አሁን የደረሰው ላይ ኢንፌክሽን ታየ ወይ በሽታ ደረሰ ወይ በተከተቡት ሰዎች ላይ ተብሎ ክትትል ሲደረግ ክትባቱ መጀመሪያ አካባቢ የሰጠንን ያህል የመከላከል አቅም አሁንም ያንጠብቋል ወይ አልጠበቀም የሚል ነው። ቡስተር ያስፈልጋል የሚለውን ክርክር እንግዲህ የሚያመልስ በተለይ የፋይዘር እንደዚህ ረዘም ያለ ክትትል ስላለ እሱ ደግሞ በአብዛኛው ከእስራኤል የሚወጣ ጥናት ስለሆነ ዝቅ ማለት እና እንዲያውም የተከተቡ ሰዎች 8 ወር ከደረሰው በኋላ የመታመር ነገር ስላሳየ ነው ማነቃቂያ ያስፈልጋል የሚለው የመጣው። ነገር ግን አሁንም መለየት ያስፈልጋል እነዛ የተያዙ ሰዎች ተብሎ ሳብ ግሩፕ አናሊሲስ ይባላል። ምንድን ነው ከሌላው ካልተያዙት ውስጥ 8 ወር መቆየት ብቻ ነው ወይስ ሌላ ጸባ ያላቸው ወይ የሚለው በብልቱ ወጥቶ ገና አልተጣራም። እሱ በጣም አስፈላጊ ነው። ያ ምንድን ነው የሚረዳው ለሁሉ ምስት ከሚለው ይልቅ ይሄኛው ግሩፕ ተጠቂ ሊሆን ስለሚችል ለሱ ብንሰጥ ይቻላል የሚያስብለን እንትን ያመጣል። ሁለተኛ በዚህ አይነት ወረርሽኝ ቫይረሱ አንድ ቦታ ላይ ደርሶ ሌላ ዓለምን እስኪያጠቃልል እንደው 15 ቀን 1 ወር በሚደርስበት ሁኔታ ላይ ባለንበት ጊዜ ዓለም በሙሉ መታየት ያለበት እንደ አንድ ሀገር ይሄ የፖለቲካል ባውንደሪ ሀገር የምንላቸው ነገሮች በእኔ እይታ አሁን ባለው የቫይረስ ስርጭት መኖር የለባቸው እና አውስትራሊያ ውስጥ የሚፈጠር አንድ ቫይረስ ከወር በኋላ የአሜሪካ ቫይረስ መሆኑ የማይቀር ይህን እያየን ስለሆነ፣ ስለዚህ የሚሻለው ቫይረሱ የሚራባበት ቦታ ክትባት በሌለበትና ባንደረሰበት ቦታ የክትባትን ስርጭት በሰፊው ማድረጉ አዲስ የቫይረስ ዝርያ ጸባይ የቀየረ ቫይረስ እንዳይመጣ ይረዳል የሚለው ደግሞ ሌላው መከራከሪያ ነው። እኔ እሱን ነው በአማዛኝ ማየው። አንደኛ ቡስተር በሚሰጥበት ጊዜ ለተወሰን ተጠቂ ሊሆኑ ለሚችሉ ሰዎች ልክ አሁን በቀደም የኤፍዲኤ ፓናል እንዳለው እድሜ አስፈላጊ ነው። እሱ ምክንያቱም የኢሚዩን ሲስተማችን የሚያመነጨው በእድሜ ስለሚቀንስ ከ65 በላይ ተብሎ መባሉ ጥሩ ነው። ለአሁን ሌላ ደው ቀጥተኛ ህክምና በሚመለከት ኢሚኒቲ ዝቅ የሚያደርጋቸው ሰዎች ሌላ ነገር ግን ጀነራል ፓብሊክ ለምንለው ጤነኛ የሆነ የ30 ዓመት የ40 ዓመት ሰው ገና 8 ወር ስለሞላ ለሱ ማነቃቂያ መስጠት ይሻላል ወይስ ያልተከተበ ሳውዝ አሜሪካ፣ አፍሪካ፣ ህንድ ያለ ሰው ማዳረስ ይቻላል ይባል? ዓለምን ማህበረሰብ በአንድ በማየት ያልተከተበው ማዳረሱ ይሻላል የሚለውን ሀሳብ ነው የሚደግፈው። ብዙዎቹ እነዚህን አርግመንት አሁን የሚያነሱ። ሌላው ደግሞ ምንድን ነው ቡስተር በሚሰጥበት ጊዜ ምን ያህል ተጨማሪ ፕሮቴክሽን አገኘን? የኢሚዩን ሲስተማችን የቫክሲን ሰውነታችን ሲገባ አንደኛ አንቲቦዲ ነው። አንቲቦዲ ምንለው ፈሳሽ የሆነው መከላከያ ነው። ሌላው ግን የሴል መከላከያዎች አሉ። ቲ ሴል፣ ቢ ሴል ባንክ ውስጥ የሚቀመጡ በማስታወሻነት ቁጭ ብለው ቫይረሱ ሲመጣ ተነቃቅተው ሊነቁ የሚችሉ አሉ። እና በቤዚክ ሳይንስ ላይ ያለው ጥናት አንቲቦዲ ዝቅ ቢልም የምንለው የማስታወስ ችሎታ አሁንም ከፍ ባለ ሁኔታ ላይ ነው ያለ። ስለዚህ ቡስተሩ ላያስፈልግ ይችላል የሚለውም እንግዲህ አንደኛው የሳይንቲፊክ አውትፑት ነው። ነገሩ ግን ቀጣይ ነው። ለምሳሌ 2 ወር 3 ወር አይተን ብዙ ኢንፌክሽን ካየን ከስምንት ወር በፊት ካለፋቸው ሰዎች ኢንፌክሽኑ ደግሞ ዝም ብለው ቀላል ከመሆን አልፎ ሆስፒታል የሚያስገድ ከሆነ ያለ አቅጣጫ መቀየር ሊያስፈልግ ይችላል። አሁን ባለው ግን ለምንስማማው ፓናሉ ዲሳይድ እንዳደረገ መጀመሪያ እንደተነበይኩት እድሜ ክልል አድርጎ መስጠት ለሌላው ፓብሊክ ማቆየት የሚለው እና አሁን እዛ ላይ ነው።
አሉላና እንግዳሁን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የልብ ቀዶ ጥገና በኢትዮጵያውያን የሕክምና ባለሙያዎች መሰጠት በጀመረ ባለፉት 4 ዓመታት ውስጥ በየዓመቱ እስከ 100 የሚደርሱ የልብ ታማሚዎች በሀገር ውስጥ ያለምንም ወጪ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ሕክምና ከሚያከናውኑት ሐኪሞች መካከል አንዱና በኢትዮጵያ የልብ ሕክምና ማዕከል የሚሰሩት ዶክተር ፈቀደ አግዋር እስካሁን በግላቸው 312 ስኬታማ የልብ ቀዶ ጥገና ያከናወኑ ሲሆን ከነዚህ ውስጥ እጅግ ፈታኝ የነበሩትንና በስኬት የተጠናቀቁ የቀዶ ጥገናዎችን የሚተርክ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። ስመኝሽ የቆየ በመጽሐፉና በኢትዮጵያ የልብ ቀዶ ጥገና አሁን ያለበት ደረጃ ዙሪያ ከዶክተር ፈቀደ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
እስቲ ወደ ኋላ መጀመሪያ መለስ ስላርገህና እንግዲህ ለበርካታ መጣት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኘት የሚፈልጉ ሰዎች ወይ በውጭ ሀገር መታከም አለባቸው አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸውና ያ ጊዜ ምን ያክል አስቸጋሪ ነበር?
እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን ልብና ሳምባን ስራ ተክቶ ለሚሰራ ማሽን በመስጠት ልብና ሳምባን በማቆም ልብን ከፍቶ የልብን ችግር መፍታት ነው ማለት ነው። ከዚያም ልብን የማስነሳት የልብና የሳምባን ስራ ወደ ቀድሞ የመመለስ የደም ዝውውር መመለስ ከዚያም ደረት መዝጋት ማለት ነው። ይህ ኮንቬንሽናል ኦፕነር ሰርጀሪ እንለዋለን። እና በፊት የነበረው ጊዜ የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና ይህ ሰርቪስ እንደሌለ ሲያቁም ይሄደዋሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት ወደ ተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነጻ የሚያገኙበት መንገድ ይመቻች ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በግሪጎሪያን ካላንደር 2009 ጀምሮ 2009 የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን እቃ ይዘው መምጣት በፍላይ ኦቨር ሚሽነሪስ እየመጡ ለ5 ቀንም ለ10 ቀንም ሰርተው በመሄድ ከዛ በኋላ ደግሞ ከሄዱ በኋላ በእኛው ሀገር ባለሙያዎች ካርዲዮሎጂስቶች ታካሚዎች ፎሎ ይደረጋሉ ማለት ነው። እና ነገር ግን ይሄ በጣም በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፋል አሊያም ደግሞ በሽታው ለከፋ ደረጃ ደርሶ ተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፑቴሽን ወይም ደግሞ የእግር መቆረጥ እንዲሁም በተለይ ሃርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው እና ከ2017 ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ የኦፕን ሃርት ሰርጀሪ ኮንቬንሽናል ኦፕን ሃርት ሰርጀሪ ላውንች የተደረገው ማለት ነው።
ህክምና በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር?
በመጀመሪያ ደረጃ የልብ ቀዶ ጥገና ለመስራት የሚያስፈልግ ሴት አፕ ሊኖር ይገባል። የልብ ቀዶ ጥገና ዩኒክ ነው። ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ፣ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለ እነዛ ሴታፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ምልሽን ኮንቬንሽናል ኦፕን ሃርት ሰርጀሪንግን ለመስራት የሚፈልገው ሴታፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍልና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ ያንን ሙሉ ለሙሉ ያሟላ ሴታፕ በሀገራችን አልነበረም። ያንን ሴታፕ ለመጀመሪያ ጊዜ በኢትዮጵያ ልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በ2009 ግሪጎሪያን ካላንደር ነው የተቋቋመ። በሁለተኛ ደረጃ ይህንን ሴታፕ ብታቋቁሚም ይሄ ሴታፕ ቢኖርሽም ሙሉ እውቀት ይፈልጋል። ከልብ ቀዶ ጥገና ጀምሮ እንዳልኩሽ ካርዲዮሎጂስት ያው አለን፣ ድሮም አለን፣ አሁንም አለን። ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ እውቀቶች አሉት። የልብ ቀዶ ጥገና ስመመን ሰጭ በራሱ ሌላ ራሱን የቻለ አንድ ቡድን ነው። የልብና የሳምባን ስራ ተክቶ የሚሰራውን ማሽን ራን የሚያደርግ አንድ ሌላ ፐርፊዥኒስት የሚባል ሌላ እውቀት ነው። በጽኑ ታማሚ ክፍል ውስጥ ሌላ እውቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ሕክምና ዙሪያ ላይ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅድም ብዙ ቴክኖሎጂ ብዙ ማሽን ስላለ ደግሞ ባዮሜዲካል ኢንጂነሮች በእነዚህ በልብ ሕክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ የሆኑ ያንን መሳሪያዎች ሲበላሹ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ቦታው ላይ ሆነው ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን 2017 ሰኔ 5 መሆን ነበረበት። ሰኔ 5 ቀን ለመጀመሪያ ጊዜ እኔ በመመራው የልብ ቀዶ ጥገና ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈረንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሃርት ሰርጀሪ ለመጀመሪያ ጊዜ ላውንች ተደርጓል። ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን አሰሊድ ሰርጅን እንግዲህ ዛሬ ላይ 312 ኮንቬንሽናል ኦፕን ሃርት ሰርጀሪዎችን ሰርቻለሁ።
እንግዲህ አሁን በነገርከን መሰረት የዛሬ 4 ዓመት ወይም በኢትዮጵያ አቆጣጠር 2010 ዓ.ም ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች ባሟላ መልኩ በሀገር ውስጥ አንተ በምትመራው የሕክምና ቡድን አገር ውስጥ መካሄድ የቻለው እና ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው? በሰዓቱ
በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። እውነቱን ለመናገር ያንን 2-3 ሳምንት መርሳት ይከብደኛል በህይወቴ። ዝግጅቱን አካሄደን ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካደረግን በተለይ በእኔ ላይ የሚመጣው ጫና ከባድ ነው። ምን ጥያቄ የለውም። ሙያዬን ማል እስከ ማጣት ድረስ ሊሆን ይችላል። በዛ ላይ የመረጥናት ታካሚ የህግ ባለሙያ ነች፣ የአዲስ አበባ ነዋሪ ነች፣ ባንክ ውስጥ የምትሰራ ነች እና ይሄ ደግሞ የበለጠ ጫና ውስጥ የሚከተኝ ነበር። ኤኒዌይስ ያ ቀን ከፈጣሪ ጋር ሁሉም ነገር በሰላም አለፈ። የዚች ልጅ ህይወት በዛ ቀን ሰርጀሪው ትልቅ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለውን ለሌሎች ባለሙያዎች መንገድ ሆኑ። ከዛ በኋላም በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጠች ታካሚ ለብዙ መቶዎች ህይወት መዳንና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው እና ያ ቀን ትልቅ ነው።
አሁን ያልካት ታካሚ ከታከመች እና የመጀመሪያው ቀዶ ጥገና ከተደረገ 4 ዓመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከሉ ተጠቃሚ ሆነዋል?
በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሃርት ሰርጀሪ በምንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ 75-100 የልብ ቀዶ ጥገናዎች ይሰጣሉ።
በነፃ ነው ህክምናው የሚሰጠው በማዕከሉ?
አዎ፣ የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስ ሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱን የሚሰጠው በነፃ ነው።
እንግዲህ ቀደም ሲል የጠቀስክልን የመጀመሪያዋ የልብ ቀዶ ጥገና ህክምና የተደረገላት ታማሚን ጨምሮ ሌሎች በእነዚህ በአራት አመታት ጊዜ ውስጥ ያጋጠሙህን ከባድም ብለህ ገለጽካቸውን የቀዶ ጥገና ሂደቶችና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፈሃልና እስኪ መጽሐፉን ለመጻፍ መነሻ የሆነህ ምንድን ነው?
መጽሐፉን ለመጻፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጻፍ የተለመደ አይደለም። በተለይ ደግሞ በህክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ ነው 312 እና ከዛ በላይ ሰርጀሪዎችን ሰራሁ እና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን 17 ታሪኮች ለመጻፍ የፈለኩት ነገ በተለይ ታዳጊዎች ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደደፈርኩ እነዛን ሰርጀሪዎች ለመስራት እና ሰርጀሪዎቹ ተካሄዱበትን ድባብ የሚጠቅስ ነው እና በአንድ ወቅት ከአንድ ትልቅ ጓደኛዬ በተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታደርግ የዘጠና ዓመት የሮይተርሱን ጋዜጠኛን ጸጋዬን ስትሰራው እናቃለን በሚዲያ ያንን የልብ ውስጥ እጢ ትልቁን ራይት ቬንትሪክል የበቀለውን ስትሰራ እንደዚህ አራት የደም ቧንቧዎችን ስንከፍት ልብ ሳይቆም ሳምባ ሳይቆም ልብ እየመታ ስሰራ ሰርጀሪዎችን ያቃሉ በሐኪም ፔጅ ላይ ምናምን ሲጻፍ እና ለምንድን ነው ግን እንደዚህ ከታካሚዎች ተሞክሮ ጋር እያገናኘ እንደው ለታሪክም እንዲቀመጥ ሰዋዊ በሆነ መንገድ ብጽፈው ደስ ይለኛል ሲለኝ ያኔ ነው ይሄ ሀሳብ የተወለደው። የዛሬ አመት ከስድስት ወር አካባቢ ነውና የመጀመሪያውን ታሪክ ጽፌ አደርኩኝና በተለይ እንዳልኩሽ ሴሌክቲቭሊ ትውልድን ያወያያሉ፣ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽፌያቸዋለሁ ማለት ነው።
እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከው እና እንደው ምናልባት በመጽሐፍ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን?
ሁሉም ስለማረሳቸው ነው የጻፍኳቸው። ግን ከሁሉም ግን ልረሳው ማልችለው ግን የ23 አመቱን ወጣት እንዳልካቸውን የዛሬ አመት የሰራሁት ዴንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሀርት ሰርጀሪ ነው እና 10 ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት 2 ሰዓት ገብተን ማታ 1 ሰዓት ከምናምን አካባቢ የወጣንበት ይህንን ልጅ ማርፋን ሲንድሮም የሚባል ወይም ደግሞ ሲበዛ ቁመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋነኛው ከልብ ላይ የሚነሳው ትልቁ የደም ቧንቧ አውርታ የምንለው የደም ቧንቧ ቧንቧ መሆኑ ቀርቶ ወደ ፊኛነት በመቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገው እና ይህ የ23 አመት ወጣት እንግዲህ ይህንን የደም ቧንቧ ከ30 ሚሊሜትር በታች መሆን የነበረበት የደም ቧንቧ 90 ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንቺንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲቱ ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት እና ያ ፕሮሲጀር በጣም 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 ፈታኝ ነበር። በኦፕራሲዮኑ ወቅት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በ7 ሰዓት ውስጥ ተስፋ የሚያስቆርጥ ነገር ተከስቶ ኦልሞስት አተነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ አድርጌ እንደገና ተመልሼ ገብቼ ፕላን ቢ አድርገን ገብተን ነው ሰክሰስፉል የሆን ነው መጨረሻ ላይ እና ትልቅ ሰርጀሪ ነበር።
በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በሕክምና ውስጥ አልፈው ዛሬ ላይ ጥሩ ህይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሰፈሩ ገልጸሃልና በሀገር ውስጥ ይህን ሕክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሽ ምንድን ነው?
አስገራሚ ነው። እኔ መጽሐፉን ነው የሁሉንም ታሪክ ከጻፍኩ በኋላ ወደ መጻፍ ለማሳተም ከመሄዴ በፊት ጀመራ የነሱ ፍቃድ መኖር ስላለበት እንደ ኮንሰንት አይነት ያንተን ታሪክ በዚህ መንገድ ጽፈዋለሁ ይላል አነብላቸዋለሁና ያላለቀሰ ሰው ትዛ ይለኛል። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበቡ በኋላ ሶስተኛው ላይ መሰለኝ ሳሚ ይባላል ሳነብለት እኛም መጽሐፉ ላይ መጽሐፍ አለብን በቃ ይሁን ነገር አስተያየት መስጠት አለብን ሲል ዛም ስትራክ ያደረገኝና ይሄ መጽሐፍ ባይዘው የኔ ታሪክ አይደለም ካሁን በኋላ የኛ የአገር ታሪክ ነው የኛ አገር የልብ ቅዱስ ገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነገርያቸው ሁሉም ደስ ይላቸው ጽፈው ታይፕራይቲንግ ተጽፎ ምን እንደጻፉ እንዲነበብ ተደርጎ ወጥቷል ማለት ነው።
እስኪ ደግሞ ወደ አንተ ልምጣና በህክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ህክምናው ደርሶ ልታይበት የምትፈልገው ደረጃ አለ?
በልብ ህክምና እንዳልኩሽ የቆየሁት በጠቅላላ 8ኛውን ጨርሰን 9ኛው ነው። ያው ይሄን ምን ምለው ቀዶ ጠጋኝነት ከተመለመልኩበት ጊዜ ጀምሮ ለአራት አመት ከተማርኩ በኋላ ነው እኔ ራሴ ልብ ቀዶ ጠጋኝ የመስራት የጀመርኩትና ትምህርቴን አጠናቄ ከመጣሁ በኋላ ሊድ ሰርጅ ነኝ የልብ ቀዶ ጥገና በመስራት ላይ ነኝና።
የት ነው ትምህርትህን የተማርከው?
የልብ ቀዶ ጥገና ትምህርቴን የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናሪያና ኢንስቲትዩት ኦፍ ካርዲያክ ሳይንስ ይባላል። በዓለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በአመት ውስጥ በመስራት ሁለተኛ ነው የሚባልነት ቤት ነው። በአመት ከ7000 እስከ 8000 የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው።
እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ህክምና ምን ደረጃ ላይ ነው ያለው? ምንስ ይጎለዋል?
አሁን ገና እየተጀመረ ነው፣ እየጎለመሰ ነው። ትንሽ እንደመጎልመስ እያለ ነው። ነገር ግን ዳብሯል ለማለት አይቻልም። ካርዲዮሎጂስቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት ይችላል። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም፣ ምርጫ አለ እዚህ ሀገር ውስጥ። ህጻናትን በተመለከተ የአላሟላ ናቸው አንዳንድ ኮምፕሌክስ የምንላቸው የልብ ቀዶ ጥገናዎች አሉ ህጻናት ላይ። እንዳልኩሽ ግን በህጻናትም ላይ ከ75% በላይ ሰርቪሶቹን መስጠት የሚያስችል ሁኔታ ላይ ያለ ነው። ግን የኢትዮጵያ ህዝብ ብዙ ነው፣ ከ110 ሚሊዮን በላይ ነው። ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል። እና በሁሉም አቅጣጫ መኖር አለበት፣ ገና ብዙ ይቀረናል ለማለት ፈልጌ ነው።
እንግዲህ ዶክተር ፈቀደ የልብ ጥገና ህክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክ እና ከዛ ደግሞ ማዕከሉ በሀገር ውስጥ ሐኪሞች የቀዶ ጥገና ህክምናው መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ አቅርበሃል። አድማጮች ይህንን መጽሐፍ እያነበቡ ደግሞ እንደሚማሩበት ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው።
በጣም አመሰግናለሁ።
መንሽንና እንግዳዋን እናመሰግናለን። እያዳመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ ላይ ስርጭታችን በቀጥታ ይተላለፋል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከታተሉን። ኢንስታግራም እና ዩቲዩብም አለን። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። የዩናይትድ ስቴትስን ዲሞክራሲ የምንቃኝበት ሰዓት ላይ እንገኛለን። ለዛሬ ሴቶችና የመምረጥ መብት ታሪክን በተመለከተ ኤደን ገረመው ተከታዩን አሰናድታለች።
የዩናይትድ ስቴትስ ዜጎች የመምረጥ መብት በዩናይትድ ስቴትስም ሆነ በማናቸውም ግዛቶቿ በጾታ ምክንያት ሊገደብ ወይም ሊቋረጥ አይገባም ይላል። ከዛሬ 101 ዓመት በፊት እንደ አውሮፓውያን አቆጣጠር ነሐሴ 18 1920 ዓ.ም የጸደቀውና ለአሜሪካውያን ሴቶች የመምረጥ መብትን ያጎናጸፈው 19ኛው አሜንድመንት ወይም ማሻሻያ። በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርዲኖ በጡረታ ወጥተው በትርፍ ጊዜያቸው በማስተማር ላይ የሚሰሩት የህግ ባለሙያው ፕሮፌሰር አለማየሁ ገብረ ማርያም ወይም አለማርያም ከ1920 በፊት ሴቶች እንደ ዜጋ ሳይቆጠሩ ለረጅም ጊዜ በትግል ማሳለፋቸውን ይናገራሉ።
እንግዲህ የአሜሪካ ህገ መንግስት በ1787 በሚጻፍበት ጊዜ ሴቶችና በባርነት ያሉ ከአፍሪካ የመጡ ሰዎች አልገቡበትም። ያኛውን ትተን በሴቶች በኩል የተመለከትነው እንደሆነ አሜሪካ ራሷን ነጻነት ከማውጣቷ በፊት ከእንግሊዝ ቅኝ አገዛዝ ማለት ነው፣ ህብረተሰቡ አመለካከት በተለይ በወንዶች በኩል የነበረው ምንድን ነው? ሴቶች እዛን ጊዜ በጣም አክራሪዎች ስለነበሩ የሃይማኖት የሴት ቦታ ቤት ውስጥ ልጅ ማሳደግ የመሳሰሉትን ቤት መጠበቅ ነው እንጂ የሲቪክ ላይፍ ወይንም በፖለቲካ በመሳሰሉት ነገር መሳተፍ አትችልም፣ መጽሐፍ ቅዱስም አይፈቅድላትም የሚል አስተያየት ነበር። እዛ ላይ እንግዲህ የዚህ ባህል ተላልፎ ነጻነት አሜሪካ የምትወጣበት ጊዜ ዴክላሬሽን ኦፍ ኢንዲፐንደንስ የተባለው ህገ መንግስቱን በሚጻፍበት ጊዜ ሴቶች ህብረተሰቡ የፖለቲካ ተሳታፊ ናቸው ተብሎ አይታመንም ነበር። ምንድነው አቢጌል አዳምስ የምትባል የሁለተኛ የፕሬዚደንት ጆን አዳምስ የተባለ የአሜሪካን ፕሬዚደንት ከጆርጅ ዋሽንግተን በኋላ ያለ ነው። እሷ ህገ መንግስቱ በሚጻፍበት ጊዜ ለባሏ አንድ ያስታወሰችው ነገር ነበር። ይህን ምንድን ነው የሚለው እባክህ እዛ ሄደ ስለ ህገ መንግስት ስታወሩ ሴቶቹን አትርሳ፣ ዱናት ፎርጌት ሌዲ ስላ ነግራው ነበረ። ግን ያው እንደውም ጆን አዳምስ ቆባት ነበር ያለፈ፣ እንዴት ሴቶች በፖለቲካ ውስጥ ይፈለጋሉ ብሎ ስቷት ነበር ያለፈው። ግን ይሄ እንግዲህ 1787 ህገ መንግስቱ በሚረቅበት ጊዜ ማለት ነው፣ 1787 ማለት ነው፣ ቦት አካባቢ ነው እንግዲህ ከዛ ጊዜ ጀምሮ በእውነቱ እስከ 1848 እንግዲህ እነዚህ ቀናቶች በአውሮፓ ነው የሚቆጠሩት፣ ሴቶች ፖለቲካውም ሆነ በህብረተሰብ ሚና የሚጫወቱት በህገ መንግስቱ ሆነ በሌላ ህግ ድንጋጌ ሆነ ምንም አይታወቅም ነበር። በ1848 የመጀመሪያ የሴቶች ኮንቬንሽን የሴቶች መብት መሰብሰብ ተደረገ። እነዚህም ሴቶች የጀመሩት ለራሳቸው መብት ሳይሆን ስለ ባርነት በመቃወም ነበረ። ለመጀመሪያ ጊዜ ሴቶች ዴክላሬሽን ኦፍ ሴንቲመንትስ የሚባል አወጡ። በጣም አስደናቂ ዶክመንት ነው ይሄ። አሜሪካ በ1776 ላይ ዴክላሬሽን ኦፍ ኢንዲፐንደንስ ወይም ከእንግሊዝ ነጻነቷን ለማግኘት ያደረገችውን እሱን ኢሚቴት ወይም የሚመሳሰል ነገር ነው። እዛ ላይ የሚናገሩት ሴቶች ድምፅ የላቸውም ህብረተሰብ ውስጥ፣ ሴቶች ተጨቁነው ነው የሚኖሩ። በጣም ፕሮግሬሲቭ ወይም ወደፊት የሚመለከት አይነት ጽሁፍ አስተያየት ነበር እዛ ላይ ያስቀመጡት።
አሜሪካውያን ሴቶች መበደላቸውንና ለውጥ እንደሚያስፈልግ የሚያትተው እንደ አውሮፓውያን አቆጣጠር በ1848 ሰፈረጅ እንቅስቃሴ ተብሎ በሚጠራውና ሴቶች በአካባቢያቸውና በብሔራዊ ደረጃ እንዲንቀሳቀሱ በሚያበረታታው ስብሰባ ላይ ለሴቶች እንቅስቃሴ መሰረት የጣለው ዲክላሬሽን ኦፍ ሴንቲሜንትስ መጣ። ይሁንና ይሄ ትግል ግን 19ኛው ማሻሻያ እስከጸደቀበት ጊዜ ድረስ ብዙ ፈተናዎችን አይቷል። ከዛም በኋላ ባሉት አመታት ሴቶች ድምጽ ቢሰጡም እነሱ ግን ወደ አመራሩ መምጣት አልቻሉም ነበር። ፕሮፌሰር አለማየሁ ምንም እንኳን የዩናይትድ ስቴትስ ህገ መንግስት የሴቶችን ወደ አመራር መምጣት የሚደግፍ ቢሆንም እስካሁን ድረስ ግን በበቂ ሁኔታ ወደፊት አልመጡም ሲሉ ይዘረዝራሉ።
ህገ መንግስቱ ከፈቀደላቸው በኋላ በ1920 ያኔ ነው እንግዲህ የሴቶች ዜግነትም የተረጋገጠው። የዜግነታቸው ማረጋገጫ ደግሞ መምረጥና መመረጥ እንደመቻላቸው ነው። ያም ሆኖ ብዙም እርምጃ አልወሰዱም። ኤፍዲአር የተባለው ወይም ፍራንክሊን ደሎኖ ሩዝቬልት የተባለው የታወቀው የአሜሪካን ፕሬዚዳንት ለመጀመሪያ ጊዜ አንድ ሴት ካቢኔ ውስጥ አስገባ። ሰራተኞች ሴክሬታሪ ኦፍ ሌበር የሰራተኞች ሚኒስትር አይነት አድርጎ ከዛ በኋላ የሴቶች መሳተፍ ፖለቲካ ውስጥ እየተንጠባጠበ ነበረ። እንግዲህ በተለይ ከፍ ባለው በፌዴራሉ ደረጃ ማለት ነው። አንዳንድ ቦታ ላይ ቢታዩም ማለት ነው። ግን እንደ አንዳንድ መጠቀስ እዚህ ላይ ያለባቸው ለምሳሌ በ1984 ላይ ለመጀመሪያ ጊዜ ጀራልዲን ፈራሮ የተባለች ምክትል ፕሬዚደንትነት እጩ ሆነች፣ የመጀመሪያ ጥቁር ደግሞ 1972 እሷም ደግሞ እንደዚሁ የዴሞክራቲክ ፓርቲ ሆና ለመምጣት ቻለች። ደግሞ 2008 ላይ ሳራ ካለን የተባለችው ለሪፐብሊካን ኖሚኒ ወይም የሪፐብሊካን እጩ ሆና ለምክትል ፕሬዚደንትነት ቀርባ ነበር። ግን አሁን ያ ሁሉ ውጤቱ እንደ አጠር አድርጌ ለመናገር ምንድን ነው ብንል ለምሳሌ ስቴትስ ምክር ቤት ሀውስ ኦፍ ሬፕሬዘንታቲቭስ በሚባለው 25% ወደ 100 ሴቶች ነው ያሉት። በሴኔቱም እንደዛ ወደ 25 ነው ያሉት። ስለዚህ በህዝቡ ውስጥ ከ50 በመቶ ያሉት ሴቶች ሲሆኑ መንግስት ደረጃ ግን አዲስ በምክር ቤቱ ደረጃ አንድ አራተኛም ያህል አይሞሉም።
በአሜሪካ ታሪክ ውስጥ እጅግ ብዙ ሴቶችን ወደፊት በማምጣት የፕሬዝዳንት ኦባማ አስተዳደር ለምሳሌነት ይነሳል። ምክትል ፕሬዝዳንቱን ሳይጨምር 24 አባላት ባሉት ካቢኔ ውስጥ 8 ሴቶችን በማስገባት ትልቅ ተሳትፎ እንዳስመዘገበም ይነገራል። ፕሮፌሰር አለማየሁ ሁለቱ ሀገሪቱን የሚያስተዳድሩ ፓርቲዎች ሴቶችን ወደፊት በማብቃት ረገድ ያላቸውን የፖለቲካ ፍልስፍና እንዲህ ይገልጹታል።
እንግዲህ በሪፐብሊካንና በዲሞክራቶች እንደ ላይላውን ለውጣል ብለን ልናይ እንችላለን። ለምሳሌ ሪፐብሊካኖች ወግ አጥባቂ ወይም ኮንሰርቫቲቭ ናቸው ይባላል። አብዛኛዎቹ አሁንም የሴቶችን ሚና እና የሴቶችን ህብረተሰብ ውስጥ ያለውን ወይ ለምሳሌ አንድ ሴት በራሷ ላይ ያለውን ልጅ ለመውለድ ወላ ለመውለድ ወይንም የራሷን ንብረት አለገ ከባሏ ለየት ብላ ለራሷ ማከማቸት የምችለውን እነዚህን የመሳሰሉት ነገሮች ኮንሰርቫቲቮች ጠበቅ አድርገው አይመለከቱትም። ምክንያቱም በሪፐብሊካኖች አንድ መሰረታዊ አስተያየት ወይም አይዲዮሎጂያቸው ላይ የሚታየው ምንድን ነው? ለአሜሪካን ሀገር መውደቅ ወይንም እነሱ የሞራል ውድቀት ብሎ የሚያዩት ለምሳሌ ልጆች ድረግ የሚያጤሱት፣ ብልግና ውስጥ የሚገቡበት፣ ሃይማኖታቸውን ያጡበት፣ ዝም ብለው የሚንዘላዘሉት ምናምን ሴቶች ስራ ስለገቡ ነው ብሎ ዲቮርስም ሆነ የልጆችን በትክክል አለመያዝ የመሳሰሉት ነገር ሴቶች ከስራ መግባታቸው ጋር ብለው ነው የሚያምኑት። ይሄ ምናልባት አሁን ፊት ለፊትም ባይናገሩት መሰረታዊ የሆነ እምነታቸው ነው። ዴሞክራቶች ሪፐብሊካኖች ሴቶችን ወደታች ያወርዳሉ የሚል ፖለቲካ በማዛመድ ሴቶች ነው ለሚሉት ነገር ኢሾዎች ላይ ፎከስ በማድረግ የሴቶችን ቮይስ ወይም ምርጫ ለማግኘት ይሞክራሉ። ግን ለሴቶች ምን አድርገዋል የሚለው ነው። እዚህ እነዚህ ትራዲሽናል የሆኑ ነገሮች አሉ። ሴቶች እኩልነት በተለይ በኢኮኖሚ በኩል እኩል ይከፈላቸው አይከፈላዊ እሱን እንደግፋለን ይላሉ፣ ህግ እናጠብቃለን ይላሉ፣ የሴቶችን መብት በበለጠ እናስጠብቃለን የሚል ፖለቲካ ያወራሉ። በስራ ላይ ውሉታል የሚለው እዛ ላይ ትንሽ ማስረጃው በቂ አይደለም።
ፕሮፌሰር አለማየሁ ሴቶች ወደ አመራር እንዲመጡ የሲቪክ ማህበራት፣ የፌሚኒዝም ወይም እንስታዊት እንቅስቃሴዎችና የትምህርት መፈቀድ በራሱ ሰፊ ሚና እንዳለው ያብራራሉ።
እንግዲህ የፌሚኒስት ሙቭመንት እንትኑ ምንድን ነው ማለት አንደኛ ያው በፖለቲካ በኩል በተጠናከረና በተጣመረ መንገድ እንዴት አድርገን ነው ሴቶችን ወደ ፖለቲካ አስገብተን የሴቶችን ጉዳዮች እንዲከታተሉልን የምናደርገው የሚል ሀሳብ ነበረ። በሁለተኛ ደረጃ ደግሞ የሴቶች ችግር በፖለቲካ ብቻ ሳይሆን የህብረተሰባዊ ነው። ያም ህብረተሰባዊ ችግር እቤት ውስጥ በተለይ በወንድና በሴቶች መካከል ያሉ ብዙ ችግሮች አሉ። ሴቶች ሲደበደቡ ምን ሲሉ ምናምን ያ በቃ አይ ተጣሉ ተብሎ ነበር የሚተወው። ይህን ማስቆም አለብን በማለት በዛ ላይ አተኮሩ ላይ ወይንም እንደዛ አይነት ቦታ ላይ ደግሞ ወንዶች ሴቶች ላይ ያልፈለጉትን ከእነሱ ጋር አብሮ ለመሆን ወይንም በስራ ላይ ያሉ እነሱ ላይ ተጽዕኖ የሴክሹዋል ሃራስመንት የሚባለውን ነገር እሱን የመሳሰሉትን ነገሮች እንዲቆም አስፈላጊነት እንዳለው እሱ ላይ ማተኮር ጀመሩ። በሌላ በኩል ደግሞ አንዳንድ በህብረተሰብ ውስጥ የበለጠ ስለ ሴቶች መብት እንዲያውቁ ደግሞ በቴሌቪዥን ፕሮግራም መጽሐፍ በመጽሐፍ ለምሳሌ ቤቲ ፍሪዳን የምትባል ፌሚኒስቲክ የሚባል ስለ ሴቶች ማንነት እንደዚህም ሌሎች የሴቶችን ሞራል ከፍ ከፍ የሚያደርግ እስከነ ጭራሹ ሴቶች ወንዶች እኮ አያስፈልጓችሁም፣ ራሳችሁ በራሳችሁ መቆም ትችላላችሁ፣ ራሳችሁ ማስተዳደር ትችላላችሁ፣ ሁልጊዜ ተጠጊ ሆናችሁ መኖር የለባችሁም፣ እድሉን አለ እድሉን ተጠቅማችሁ ብዙ ነገር ማድረግ ትችላላችሁ የኔ የዛን አይነት ደግሞ ኮንሽስነስ ሬይዚንግ ወይንም ህሊና የሚያጠናክሩ ነገሮች በዛ ላይ መሳተፍ። ሌላ ደግሞ ወጣት ሴቶችን መመልመል ጀመሩ። ንቃት እንዲኖራቸው በየዩኒቨርሲቲ እየገቡ ሴቶችን በቃ አዲስ አስተሳሰብ እንዲኖራቸው የወንድ በላይነትን እንዳይቀበሉ እኩልነት እንዳላቸው እንዲገነዘቡ ደግሞ በፕሮፌሽንስ ለምሳሌ በህግ በመሳሰሉትን ነገሮች ሙያዎች ውስጥ የበለጠ ተሳትፎ እንዲኖራቸው በር እንዲከፈትላቸው እየሄዱ እየከሰሱ ለህዝብ እያጋለጡ ምን የመሳሰሉትን ነገሮች በማድረግ ብዙ ነገሮችን ጀመሩ።
የዩናይትድ ስቴትስ ህገ መንግስት ለሁሉም ሴቶች የመምረጥ መብትን ቢያጎናጽፍም ሴቶች በተለያዩ የሲቪክ እንቅስቃሴዎች ድል ቢያስመዘግቡም ሴቶች ሁሉ ግን እኩል አይደሉም ይላሉ ፕሮፌሰር አለማየሁ ለዚህ ደግሞ ዊሜን ኦፍ ካለር ወይም ጥቁር ሴቶች የሚደርስባቸው ስርዓታዊ ጭቆና እንዳለ ነው የሚያነሱት።
የጥቁሮች ሁኔታ ድርብ ጭቆና ብለሽ ልታወቅ ትችላለሽ። ምክንያቱም አንደኛ በሴትነታቸው፣ ሁለተኛ በቀለማቸው ማለት ነው። ህብረተሰቡ መዋቅር ላይ ጥቁር ሴቶች የበታች በታች ናቸው፣ መሬት አጠገብ ነው ያሉት። ምክንያቱም ሴቶች ጥቁር ሴቶች በተለይ ሁልጊዜ የነጭ ቤት ጠራጊ ሆነው ልጆች አሳዳጊ ምናምን ምናምን እየደረጉ ነው። በዛ ደረጃ ነው ዶሜስቲክ ወርከርስ ሆኖ ነው የሚሰሩት። ስለዚህ የእነሱ በኢኮኖሚ ላይ የሚያመጡ አስተዋጽኦ በትልቅ ደረጃ አይታይ ነው። ግን አስፈላጊ ናቸው፣ ይህንን ይሰራሉ፣ ማድረግ ያለባቸውን ያደርጋሉ ነው አሁን ራሱ ምንዳ በዛ ደረጃ ዛሬ አሁን በኮቪድ ዘመን ባለፈው አመት ኮቪድ ያሁሉ ሰው የሞተ ማን ነው ገብቶ መሬት የሚጠርገው ሆስፒታሉን የሚያጥነው ምን የሚለው ማን? ጥቁር ሴቶችና ሂስፓኒክ ሴቶች ናቸው። ድሃው ያልተማረው ወይም እድል የሌለው ምናምን እነሱ ናቸው የሚሰሩት ስራ። በጣም ራሳቸውን መስዋዕትነት አድርገው ነው የሚሰሩት። ግን ህብረተሰቡ የእነሱን መስዋዕቶ ይሄ ነው ብሎ አይቀበሉም። ስለዚህ አንደኛ በዛ ላይ እናዋለን። ግን የአሜሪካን ሲቪል ራይትስ ሙቭመንት ወይም የመብት ንቅናቄ ዋናው ከጀርባ ባኮ ወይም የጀርባ አጥንት የነበሩ ጥቁር ሴቶች ናቸው። እነ አሁን እነ ዶክተር ማርቲን ሉተር ኪንግ እና ቃል እነ ጄሲ ጃክሰን ሲቪል ራይትን በአሁን እነ ማልኮም ኤክስ አሉ። በሌላ በኩል ፊትፊት የሚታዩት እርግጥ ወንዶች ናቸው። ኤላ ቤከር፣ እነ ፋኒ ሉ ሄመር፣ ሮዛ ፓርክስ ምናምን የመሳሰሉ ኢቨን እንደነ አንጀላ ዴቪስ አይነቶች አሉ። እነዚህ ለጥቁር ሴቶች ብቻ ሳይሆን በጠቅላላ ለሲቪል ራይትስ ሙቭመንት ትልቅ መስተዋጽኦ ያደረጉ ናቸው። ግን ብዙ ጊዜ ስማቸው አይነሳም፣ ብዙ ጊዜ አይወደሱም። ምክንያቱም መስተዋቋቸውን ኢቨን በጥቁሮች ወንዶችም ይህን ያህል ተቀባይነት ወይም ይህን ያህል ነው ተብሎ አይገመቱም። የዴሞንስትሬሽን ምናምን ሲኖር እየሄዱ የሚያንቀሳቅሱ፣ በቤተክርስቲያን በኩል የሚያንቀሳቅሱ፣ በቃ ከጀርባ ሆኖ ብዙን ነገር የሚሰሩና የሚያንቀሳቅሱ እነሱ ነበሩ። ግን ኢንቪዚብል ናቸው ወይም አይታዩ፣ ታሪክ ራሱ አይመዘግባቸውም። አብዛኛዎቹ እንደምናውቀው ሁሉ አሜሪካን ሀገር ውስጥ ጥቁር ወንዶች በጣም ከሁሉም የሚጨቆኑ ናቸው። በአሜሪካ ለምሳሌ ከዓለም ውስጥ አንደኛ ናት እስረኛ በማሰር ወይም በማስቀመጥ። ከ2.1 ሚሊዮን በላይ እስረኞች አሉ እዚያ። ከዛ ውስጥ የጥቁሮች በህዝብ ውስጥ 12-13% የሚሆኑ ናቸው። ግን እስከ 40-50% እስር ቤት ላይ ያለው ጥቁር ነው። ስለዚህ ብዙ ጥቁር ወንዶች በእስር ላይ ነው ያሉት ወይም ተገናኘ ችግር ላይ ነው ያሉት። ስለዚህ ሴቶች ናቸው ቤተሰቡንም ቢሆን በአቅማቸው የቻሉት ያህል ጠብቀው መያዝ የሚችሉት። ድህነቱም እነሱ ላይ ነው አብዛኛው ጊዜ የሚመጣው። ምክንያቱም ልጆች እስካላቸው ድረስ ወጥተው ለመስራት ያስቸግራል። ስለዚህ ዌልፌር የሚባል አንድ በሽታ አለ እዚህ ሀገር፣ የተወሰነ ድጎማ ይሰጣል በየወሩ ሰው እንዳይሰሩ ያደርጋል። በቃ ለማን ሆኖ ያሰራቸዋል በተለይ አርባን ኤሪያ ወይም ከተማ አካባቢ ያሉት። ሁለተኛ የጥቁር ሴቶች አንዳንድ ቦታ ላይ የአመራር ወይም የሊደርሽፕ እና ገቨርነንስ ቦታ ላይ ታያቸዋለች። በተለይ በሎካል ገቨርንመንት ከንቲባዎች ብዙ ታያለሽ፣ ሲቲ ካውንስል የሚባል ነገር ውስጥ እንደዛ ታያለሽ፣ በሌላ ታያቸዋለሽ። ግን እንደዛም ቢሆን ያው ተጽዕኖ ያለባቸው ስለሆነ ማጆሪቲ አይኖራቸውም። ለምሳሌ ሲቲ ካውንስል ውስጥ ላይ ወይ ሶስት ወይ አራት ሆነ፣ ግን አብዛኛው ወንዶች የሆኑና እነሱም የግዴታ አብሮ መስራት ስላለባቸው ወደዛ ያዘነብላሉ ማለት ነው። በሌላ በኩል ቀደም አድርጌ እንደጠቀስ በቃ ወደፊት የምትራመድ የጥቁር መሪ ካለች በሚዲያ በኩል አድርገው ያስጠቋታል። እሷ እንደዚህ ናት፣ ስም ማጥፋት ዘመቻ ይደረግባታል፣ ሙስና ትወስዳለች ምናምን የመሳሰሉትን። ያንን የአመራሯን ችሎታ ሳይሆን በፕሮፓጋንዳ ለማድከምና ለማክሰም ጥረት ይደረጋል ማለት ነው። ስለዚህ የጥቁር ሴቶች ሁኔታ በአሜሪካን ሀገር ውስጥ በተለይ በጣም ነግለክትድ ናቸው ብዬ ነው ማምነው። ለእነሱ የሚቆም ለእነሱ የሚጮህ ሰው በጣም ጥቂት ነው።
ፕሮፌሰር አለማየሁ በአጠቃላይ በዩናይትድ ስቴትስ የእኩል ተከፋይነት፣ የወሊድ ፍቃድና ሴት መሪዎች በአመራር ቦታ ላይ ከደረሱ በኋላ ተጠሪነታቸው ለፓርቲያቸው ብቻ ሳይሆን ለሴቶችም መሆን ቢችል ሴቶችን በማብቃቱ ረገድ የተሻለ ውጤት ይመዘገባል ይላሉ። ከአሜሪካ ድምጽ ራዲዮ ጣቢያ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት የሬዲዮ መጽሔት ዝግጅታችን እንገናኛለን። እስከዚያው ግን አንዲት ሙዚቃ ማረፊያ ትሆን ዘንድ እንጋብዛችሁና እንሰናበት። ሰላም በደናደፉ።